ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። የዕለተ ሐሙስ ጥቅምት 10/2015 ዓ.ም የጋቢና ቪኦኤ መሰናዶ ካውንስል ጀምሮ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ ይደርሳል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
ብዙቻችንም እንደምናቆም ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አንጽዋል ብዬ አስባለሁ።
የሰማችኋቸው በሐዋሳ ዩኒቨርሲቲ መምህር የሆኑትን ዶክተር በዛብህ ብርሃኑን ነው። ስነ ጥበብና ሕክምናን አንድ ላይ በማድረግ አዋህደው እየሰሩ ይገኛሉ። የምሽቱ እንግዳችን ናቸው። በሌላ በኩል ደግሞ ኢትዮጵያውያን የንግድ ማህበረሰብ ከትውልደ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ ሜድ ኢን ኢትዮጵያ የተሰኘ የንግድ ትርኢት ከሰሞኑ በቨርጂኒያ አሌክዛንድሪያ ግዛት ተካሂዷል። ይህንን ትርኢት ተካፍለናል። ለምሽቱ ወደ እናንተ የምናደርሳችሁ ይሆናል። ቴክኖሎጂና ሙዚቃ ሰዓት እንዳፈቀደ ወደ እናንተ ከምናደርሳቸው ጥንቅሮች መካከል ናቸው። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት፣ አባየው ገበያ ደግሞ ዲጂታል ሊድና ዌቡን በመምራት ከተለያዩ የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን መሰናዶን ወደ እናንተ በማድረስ እንተጋለን። እናንተ ማብራችሁን ታምሹ ዘንድ በአክብሮት ጋብዛለን። ዶክተር በዛብህ ብርሃኑ የዘንድሮ የጅማ ዩኒቨርሲቲ ኢንተርን ሲሆኑ 3 የተለያዩ መጽሐፍትን አሳትመዋል። 9ኛው ሺ የተሰኘውን ጨምሮ ሌሎች የተለያዩ የቴሌቪዥን ድራማዎችንም ደርሰዋል። በማዕረጋቸው የተነሳ አንቱ ተባሉ እንጂ እኚህ ዶክተር ወጣት ናቸው። በዲኤስቲቪ የቀረበ ክሬዚ የተሰኘ ሲትኮምም ጽፈዋል። አሁን ደግሞ ፊሽካዎቹ የተሰኘ ስም የተሰጠው ድራማ በአርትስ ቴሌቪዥን ላይ እያቀረቡ ይገኛሉ። ኪነ ጥበብና የሕክምና ሳይንስን አጣምረው አርት ቴራፒ ወይም የሕክምና ዘዴ የተሰኘውን ለመተግበር ህልም እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ከእሳቸው ጋር ቆይታ አድርጓል።
ዶክተር በዛብህ ብርሃኑ በጅማ ዩኒቨርሲቲ የሕክምና ትምህርት ክፍል ኢንተርን ነው። ዶክተር በዛብህ በሲዳማ ክልል ገጠሪቱ አርቤገውና ወረዳ ተወልዶ በሐዋሳ ከተማ ያደገም ዩኒቨርሲቲ እስኪገባ ድረስ ያለውን ትምህርቱንም በዚሁ በሐዋሳ ከተማ የተማረም አሁን የሕክምና ባለሙያም ደራስና የኪነ ጥበብ ሰው የሆነም ሀያዎቹን ገና ያልጨረሰ ወጣት ነው። የይሁዳ ገመድ የተሰኘም የግጥም መድብል የንቡ እንባዎችና ሀን መሳብ የተሰኙ መጽሐፍትንም ጽፎ አሳትሟል። 9ኛው ሺን ጨምሮ አሁን ደግሞ በአርትስ ቴሌቪዥን እየቀረበ ያለውን ፊሽካዎቹ የተሰኙና ሌሎችም ተከታታይ የቴሌቪዥን ድራማዎችን ጽፏል። በዲኤስቲቪ የቀረበ ክሬዚ የተሰኘ አጭር ሲትኮምም ደርሷል። ዶክተር በዛብህን መጀመሪያ የጠየቅኩት የጅማ ዩኒቨርሲቲ የ7 ዓመታት ቆይታ ምን እንደሚመስል ነበር።
ብዙቻችንም እንደምናውቀው ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አንጽዋል ብዬ አስባለሁኝ እና ያው ትንሽ ያዝ ያደርጋል። ቢሆንም ከእግዚአብሔር ጋር ተወጥቻለሁ ብዬ አስባለሁ።
ራስን ታስታውቀኝ አርቱ ላይም እንዳለ ሁለተኛ ደግሞ መጽሐፍ ጭምር እንደምትጽፍ ነግረኛል እና እስቲ መጀመሪያ ስለ መጽሐፎች ምን ያህል መጽሐፍ ጽፋል? ሳፍ እንዴት በቃ?
ልክ ወደ ዩኒቨርሲቲ ከገባው በኋላ ፈርስት ይር ያለው የመጀመሪያ መጽሐፌን አስመረኩኝ። የይሁዳ ገመድ ይሰኛል። የግጥም መድብል ነው። ከሱ ከግጥም መጽሐፉ በኋላ ወጎችንና አጫጭር ልቦለዶችን የያዘ የንቡ እንባዎች የተሰኘ ሁለተኛ መጽሐፌን ለማሳተም በቃው። በዚህ ሂደት ውስጥ ያው ቲያትሮችን፣ ድራማዎችን፣ የቴሌቪዥን ስራዎችንም መሞካከር ጀመርኩኝ። ከዛ በቀጥታ የገባሁት 9ኛው ሺ ሲትኮም ላይ ነው። እሱ ላይም ወደ ከ30 በላይ ኤፒሶዶችን ጽፌያለሁ። እንዲሁም ደግሞ ብዙዎቻችን የምንወደውንና ከልጅነታችን ጀምሮ የምንከታተለውን ቤቶች ድራማ ላይም የተወሰኑ ኤፒሶዶችን ጻፍኩኝ። አንድ ስራ ደግሞ ዴስ ቲቪ ላይ ክሬዚ የሚባል ሲትኮም አዘጋጀው። ከዛ በኋላ ከነዚህ ስራዎች በኋላ ወደ ሶስተኛ መጻፊን የገባሁት ሶስተኛ መጻፊን ቅርብ ጊዜ ነው ያስመረኩት። ሃን መሳብ ይሰኛል። እሱ ደግሞ አጫጭር ሐሳቦችንና አጫጭር ልቦለዶችን የያዘ መጻፍ ነው። ልክ እሱ መጻፍ ከጨረስኩ በኋላ እንግዲህ ያሁኑ የመጨረሻ ስራዬ ፍሽካዎቹ የተሰኘ ተከታታይ ሲትኮም በአርቲስት ቴሌቪዥን ላይ የታየ ያለ ስራ እሱን ለተመልካች አድርሻለሁ። እንግዲህ ቀደም አንተም እንዳልከው ሜዲካል ስኩል ውስጥ ሆኖ ይሄን ነገር መስራት ትንሽ ይከብዳል። ቢሆንም እኔ ሁሌም አንድ ነገር አስባለሁ። አርትና ሜዲሲን የማይለያዩ የአንድ ሳንቲም ሁለት ገጽታዎች ይመስሉኛል።
ትምህርቱ ራሱ ጊዜ የሚፈልግ ነው። መጻፍ ጊዜ ይፈልጋል። አሁን የነገርከኝ አጫጭር ኤፒሶዶች ቢሆኑ እነሱን መጻፍ ጊዜ ይጠይቃል እና እንዴት በቃ ጊዜ በዚህ ተማሪ ሆነ ትምህርቱን የተከታተልክ እንዴት ለመስራት ይቻላል?
እንቅልፍ ሰዓትን መሰዋት አለብህ። አንዳንዴ እንደ ወጣትም እንደ ሰውም ብዙ መዝናናት ሊያምርህ ይችላል ከትምህርቱ ባሻገር። እነዚህም ጊዜያቶች ብዙ ጊዜ ለዚህ ለስራ ነው የምጠቀመው። ላይክ አብዛኛውን ጊዜ ነገን በማሰብ ነገን የተሻለ ሰው ለመሆን ዛሬ ላይ ብዙ ዋጋ መክፈል እንዳለብኝ አስባለሁ። ግን በዚህ ውስጥ በጣም ብዙ ቻሌንጆች ነበሩ። ለምሳሌ የሆነ ሰዓት ላይ ትዝ ይለኛል ረጅም ሰዓት በመቀመጥ እንግዲህ ሰርጀሪ እስከመሰራት ድረስ ደርሼ ነበር። ሁለተኛ ሶስተኛ ዓመት ተማሪ ያለው ምክንያቱም ሜዲሲን በራሱ ረጅም ሰዓት የሚያስቀምጥ ነው። በሱ ላይ ደግሞ ብዙ ማንበብ፣ ብዙ መጻፍ፣ እሱም ደግሞ ትንሽ ዋጋ ያስከፍላልና
ዶክተር በዛቢ በስራዎቹ በገሃዱ ዓለም ያሉ ማህበራዊና ፖለቲካዊ ሁኔታዎችን በማንሳት ለመተቸትና ለመታዘብ ይሞክራል።
ብዙ ጊዜ ማህበራዊ ጉዳዮችን ማነሳለው፣ ፖለቲካውንም አንዳንዴ ፍልስፍናውንም ለማንሳት እሞክራለሁ። ስፔሻሊ የቴሌቪዥን ስራዎች ደግሞ ሲቹዌሽናል ኮሜዲ ስለሆነ ሲቹዌሽኑ ላይ ተመስርተን ብዙ ጊዜ የምንጽፈው። በአሁኑ ሰዓት ያለንበት ማህበራዊ ኢሹ ምን ይመስላል፣ ፖለቲካው እንዴት ነው፣ ኢኮኖሚው እንዴት ነው፣ ማህበረሰቡ ምን አይነት ሁኔታ ውስጥ ነው ያለው፣ ትዝብታችንን ነው የምናስቀምጠው። ትዝብት ታስቀምጣለ፣ ትችት ታስቀምጣለ። ለዚህ እንደዚህ አይነት ሀሳቦችን የሚዳስስ ነው።
በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ገና በወጣትነት ሰብሮ መግባት አስቸጋሪ መሆኑን የሚያምንበት ዶክተር በዛቢ የተጠቀመባቸውን ዘዴዎች ገልጿል።
ቶሎ ለመውጣት በኢትዮጵያ በአርት ኢንዱስትሪ ግን እኔን ፈጣሪ ረድቶኛል ብዬ አስባለሁ። ፕላስ ደግሞ ውሎዬም ይመስለኛል አብዛኛውን ጊዜ ቅድም እንዳልኩ እዛ ጅማ ሜዲካል ስኩል ውስጥም እያለሁ ከሕክምናው ትምህርት ባሻገር ውሎዬ ከቲያትር አስተማሪዎች ጋር ነው። ከነሱ ጋር ጊዜ አሳልፋለሁ። ስለ ስነ ጽሁፍ አወራለሁ፣ ስለ ጽሁፎች ያወራለሁ። በእነሱ በኩል ደግሞ ሰዎችን ማገኛለሁ። ፕላስ ደግሞ በደንብ ጠቅሞኛል ብዬ ማስበው ሶሻል ሚዲያ ነው። ላይክ ሶሻል ሚዲያ ላይ ስራዎችን ብዙ ጊዜ እጽፋለሁ እና 9ኛው ሺም ሲትኮም ላይ ጆይን ያደረኩት ሶሻል ሚዲያ ላይ በሚጽፋቸው ጽሁፎች ነው። አብዛኛውን ጊዜ እኔ ሶሻል ሚዲያ ላይ ፖስት ማድረጋቸው ሼር ማድረጋቸው ሀሳቦች የሆነ ሰዓት ላይ 9ኛው ሺ የጀመረ ጊዜ የሚነሱ ሀሳቦች ናቸው እና ጆይን አድርገን የሚል ሀሳብ ከፕሮዲሰሩና ከክሬተሩ መጣ። ደን ጆይን አደረግኳቸው ማለት ነው። ስለዚህ በቀላሉ እንዲገባ የጠቀመኝ ሶሻል ሚዲያን ለስራዎቼ መጠቀሜ ጠቅሞኛል ብዬ አስባለሁ። አንደኛ። ሁለተኛ ደግሞ አርት ውስጥ ካሉ ሰዎች ጋር ጥሩ ቀረቤታና ግንኙነት አለኝ።
በተማርከው በሜዲሲን ዘርፍ ነው መቀጠል የምትፈልገው ወይስ አርት ውስጥ ነው የምትቀጥለው?
ያ ምን አስባለሁ እኔ እንግዲህ ብዙ ጊዜ ማንሳት አንድ ሀሳብ አለች እና አርት ቴራፒ ላይ የመስራት እቅድ አለኝ። በእኛ ሀገር ብዙ አልተለመደም አርት ቴራፒ። በስነ ጽሁፍ ወይም ደግሞ በአርት በስነ ጥበብ ሰውን የማከም ጥበብ፣ ለምሳሌ ብዙ ጊዜ ነጮች ይጠቀሙታል። በፔንቲንግ በስዕል ሰውን ያክማሉ። በሙዚቃ፣ በድራማ፣ በተለያዩ ስራዎች እሱ ላይ በደንብ ሁለቱን ማገናኝቼ ለመስራት ፈልጋለሁ ለወደፊት።
ወጣቱ ዶክተር በዛቤ መሰል ወጣቶች ተሰጥኦአቸውን ማውጣት እንዲችሉ ለኪነ ጥበብ ስራዎች እምብዛም የተመቸች አይደለችም የምትባለውን የሐዋሳን ከተማን ለአርት ስራዎች ምቹ ማድረግ እንደሚገባ መክሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪ እንግዲህ መደመጡን መታየቱን ይቀጥላል። በሳምንት 2 ቀን የቀጥታ የስልክ ውይይቶች አሉን። እዛ ላይ መሳተፍ የምትፈልጉ በቪያም ሀሪክ ፌስቡክ ገጻችን ላይ ኢንቦክስ ልታደረጉን ትችላላችሁ። ስልክ ቁጥራችሁን እየደወልን አስተያየታችሁን እንቀበላለን። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አሁን የምናልፈው ወደ ቴክኖሎጂ ዘገባ ነው። በዚህ ዘገባ ሚሼል ኩዊንን ራጮች በሚሮጡበት ጎዳና ላይ ስዕል እየሰሩ ነው ብላናለች። እንደሚከተለው አቀርብላችኋለሁ። ብዙ ሯጮች ለሩጫ ከቤታቸው ሲወጡ ስለ ፍጥነታቸውና ስለሚሸፍኑት ርቀት ነው የሚያስቡት። ሌኒ ሞን ግን ለሩጫ ሲወጣ የሚሮጠውን መንገድ በካርታ ላይ ስለሚሰራው ምስል እያሰበ ነው የሚሮጠው። ሌኒ ሞን፣
የሳን ፍራንሲስኮን ጎዳናዎች እንደ ስዕል ሸራ እየተጠቀምኩባቸው ነው። ካሰብከው ደግሞ ላቤ ቀለም ነው ማለት ነው።
በዓለም ዙሪያ ያሉ ሰዎች ቴክኖሎጂ በፈጠረው የሳተላይት መንገድ አቅጣጫ መጠቆሚያ ወይም ጂፒኤስ እና የተለያዩ ሶፍትዌሮችን በመጠቀም የእግርና የብስክሌት ጉዟቸውን ይመዘግባሉ። እንደ ሞን ያሉት ደግሞ የሚሮጡት መንገድ ስለሚሰራው ምስል ያስባሉ። ይህንንም የሩጫ ስነ ጥበብ አሊያም የአቅጣጫ ስነ ጥበብ ጂፒኤስ አርት ሲሉ ይጠሩታል። ሞን ባወጣው ንድፍ መሰረት መስመሩን ጠብቆ ነው የሚሮጠው። ጌሪ ኮርድሪ በብሪታንያ የሚኖር የብስክሌት ተጠቃሚ ሲሆን ይህንን መሰል ስዕል የሚሰሩ ሰዎችን ጉዞ ይመዘግባል። ያለፈው ዓመት ታዲያ በኮቪድ-19 የተነሳ የጂፒኤስ ስነ ጥበብ የጎላበት ነው ይላል። ዘንድሮ ደግሞ ስዕሎቹ ከዩክሬን ጋር ይያያዛሉ። ጌሪ ኮርድሪ
ለሩጫ ከመውጣቴ በፊት ንድፌን በካርታው ላይ አወጣለሁ፣ ከዚያ በቃ መሮጥ ነው።
ጡረታ የወጣው የቴክኖሎጂ ባለሙያ ሞን ባለፉት 7 ዓመታት ውስጥ በወር አንዴ እየሮጠ ስዕል ይስላል። የስዕል ሀሳቦቹንም ከዕለት ተዕለት ህይወቱ ወይም የሳን ፍራንሲስኮ ካርታ ላይ ለአንድና ለሁለት ሰዓታት ያህል ካፈጠጠ በኋላ እንደሚከሰትለት ይናገራል።
ዛሬም መውጠው በሰሜን ዋልታ ላይ የሚኖር ድብን በመሰለ ቅርጽ ሲሆን ማራቶን ነው።
አቅጣጫ መቆጣጠሪያ ጂፒኤሱ የህንፃና የጎዳና ጠርዝን በመለየት እየተሻሻለ ቢሆንም ፍጹም ግን አይደለም ይላል ሞን።
I know what I want it to look like, but
በቤት በተራራ ባጥሮ ወይንም በግንብ መካከል አለማለፉን አስቀድሞ ማረጋገጥ ያስፈልጋል። አስቀድሜ ሩጫውን ከመጀመሪያ በፊት በካርታው ላይ የሚሰራ ምስል ምን እንደሚመስል እንደምፈልገው አውቃለሁ። ነገር ግን ሩጫውን እስከምፈጽም ድረስ ምንም አላውቅም።
ይህ የጂፒኤስ ስነ ጥበብ በቴክኖሎጂ ላይ የተመሰረተ ስነ ጥበብ ሲሆን ጥንቃቄ የተሞላበት እቅድና ምናብን ይሻል። ደግሞ የምናልፈው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። ኢትዮጵያውያን የንግድ ማህበረሰብን ከትውልደ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ ሜድ ኢን ኢትዮጵያ የተሰኘ የንግድ ትርኢት ከሰሞኑ በዚህ በዩናይትድ ስቴትስ በቨርጂኒያ ግዛት አሌክዛንድሪያ ከተማ ተደርጓል። የንግድ ትርኢቱ ተሳታፊዎችና አዘጋጆች መሰል መርሃ ግብሮች በውጭ ሀገር የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን በንግዱ ዘርፍ ውስጥ ለማስተባበርና እንዲሁም ደግሞ ግንኙነታቸውን ለማጠናከርም የላቀ ሚና እንደሚጫወት ተናግረዋል። ሀብታሙ ስዩም የንግድ ትርኢቱን ተከታትሎታል፣ እንደሚከተል ይቀርባል።
የዛሬው ቅዳሜ ገበያ እንደ ሀገር ቤቱ ገበያ በማለዳ የዋለ አይደለም፣ በቨርጂኒያ ሰዓት አቆጣጠር አመሻሹን እንጂ። እንደ ተሳታፊዎችና አዘጋጆቹ ማብራሪያ ደግሞ ገበያው ምርቶችና አገልግሎቶች የሚተዋወቁበት ብቻ አይደለም፣ ንግድ ተኮር ሀሳቦችና ልምዶች በተሳታፊዎች መካከል የሚንሸራሸሩበት ጭምርም ነው። ብርቱካን በፍቃዱ ኦክሳ ትሬዲንግን በመወከል በዚህ የተገኘች ወጣት የንግድ ባለሙያ ናት።
ሸክላ ሳህኖችን፣ የቡና ማቴሪያሎችን፣ እንዲሁም ወንበሮችን ፕላስ ደግሞ ብርጭቆዎችንና የሻወር ካርቴሎችን፣ የሊቪንግ ሩም ካርቴሎችን እንዲሁም ደግሞ የጠረጴዛ ለባሶችን እናስመጣለን። እንዲሁም ከሀገርኛ የእጅ ስራዎች ደግሞ የተለያዩ ስፌቶች የኤርትራውያን ሊሆን ይችላል፣ የኢትዮጵያዊም ሊሆን ይችላል። እናም ደግሞ ደግሞ ቅመማ ቅመሞችን ሽሮ፣ በርበሬ ጥራታቸው በጣም የጠበቀ ለተለያዩ ለሬስቶራንቶች፣ ለስቶሮች እንዲሁም ደግሞ ለግሮሰሪዎችን በማከፋፈል ላይ እንገኛለን።
ሜድን ኢትዮጵያ በተሰኘው የንግድ አውደ ርዕይ ላይ የኢትዮጵያና ኤርትራ ባህላዊ ትውፊቶችን የሚያንጸባርቁ ምርቶችን ስታስተዋውቅ ያገኘናት ብርቱካን በዚህ መርሃ ግብር መሳተፉ ምን ፋይዳ እንዳለው ታስረዳለች።
ወይል እጅግ በጣም ትልቅ አስተዋጽኦ አለው። ምክንያቱም አሁን እኛ ይሄ የመጀመሪያ ኤግዚቢሽናችን ነው። በዚህ ኤግዚቢሽን ላይ ስንሳተፍ አንደኛ ካምፓኒ ለካምፓኒ እንተዋወቃለን። እዚሁ ዲሲ ዲኤምቪ ኤሪያ ላይ ማን ምን አለ፣ ምን ይሸጣል፣ ምን እስከ ሀገራችን ይመጣል፣ ምን አይነት ኮምፒቲተሮችስ አሉን ብለን የምንተዋወቅበት፣ የምንተያይበት፣ የምንመዛዘንበት ነው። ሰው ትልቅ አስተዋጽኦ አለው።
ይህንን መድረክ ያዘጋጁት ኖቫ ኮኔክሽን እና ሰንሰለት መልቲሚዲያ ናቸው። የሰንሰለት መልቲሚዲያው ቴዎድሮስ ለገሰ በንግዱ ማህበረሰብና በትውልድ ኢትዮጵያን መካከል ያለውን ግንኙነት ማሳደግ ከተፈለገ እንዲህ ያሉ የመተዋወቂያ መድረኮች የላቀ ሚና እንዳላቸው ያስረዳል።
አንደኛ ለመደራጀት ለመተዋወቅ ይረዳቸዋል። ምክንያቱም እንደ ማህበር ሲቋቋሙ ቻምበር ኦፍ ኮሜርስ እዚህ አሌክዛንደሪያ ላይ እንዲቋቋም ነው ሀሳባችን። ስለዚህ እንደዚህ አይነት ነገሮች በመዘጋጀታቸው ከሲቲው ጋር ያለን ትስስር በደንብ ሰፊ ያደርገዋል፣ ጠበቅም ያደርገዋል። ስለዚህ ያው የነጋዴው ማህበረሰብ አይወጣም እንደምታውቀው፣ ግን መጥቶ እንደዚህ ቢለመድ ራሱ ለማህበረሰቡ ያለውን ምርት በአመት አንድ ጊዜ እንኳን በስቶክ ፕራይስ ዝም ብሎ በሆልሴል ቢሸጥለት አንደኛ ህዝቡም ደስ ይለዋል፣ የተወሰነ ነገር ጥቅም ያገኛል። ሁለተኛ ለነጋዴዎቹም የተወሰነ ነገር አደረጉ፣ ለኮሚኒቲያቸው መልሰው ሰጡ፣ ትርፋቸውን ሼር አደረጉ ይባላል። ስለዚህ እንደዚህ አይነት ነገር ለማድረግ በጣም ወሳኝና አጋዥ ነው። ከሲቲዩም ጋር ተጽዕኖ ለማድረግ በንግዱ ማህበር ገንዘብ መጠየቅ ቢያስፈልግ፣ ብድር መጠየቅ ቢያስፈልግ፣ እንደዚህ አይነት ዝግጅት ላይ ትልቅ አድርጎ መሰባሰብ መገኘት ከሲቲዩ ጋርም ለሚኖረን ቦታ ስትፈልግ ማቅለል፣ የፔፐር ወርኮችን ለማቅለል አይ እነሱ ይሰራሉ ኮሚኒቲያቸውን መልሰው ያገለግላሉ በሚል ሰፊ የሆነ ነገር ይኖረዋል ብዬ አስባለሁ።
በመቶ ሺዎች የሚቆጠሩ ትውልድ ኢትዮጵያን እንደሚኖሩባት በሚነገርባት ዩናይትድ ስቴትስ የኢትዮጵያውያን የንግድ ማህበረሰብ ያለው አበርክቶት የማይናቅ ቢሆንም ከሌሎች ማህበረሰቦች ተጽዕኖ ፈጣሪነት ጋር ሲነጻጸር ግን ተጨማሪ ስራ እንደሚጠብቀው የሚናገረው ሌላኛው የመርሃ ግብሩ አስተባባሪ ዳንኤል ገብረ ማርያም ነው። ይህንን ለመቀየር ታዲያ ደረጃውን የጠበቀ የንግድ ባህል ለማጎልበት መወሰድ ያለባቸውን እርምጃዎች ዳንኤል ያስረዳል።
ራሱን የቻለ ኢትዮጵያ እንደምታውቀው ራሳችን የቻለ ባህል፣ ወግ፣ ታሪክ አለን። ብዙዎቻችን የመመገቢያ እቃዎቻችን የተለዩ ናቸው። የምግብ ፍጆታችን ለየት ያለ ነው ከሌላው ማህበረሰብ ማለት ነው። ህንዶችን አሁን ስትመለከት የራሳቸውን ቅመማ ቅመሞች እዚህ ሀገር ይሸጣሉ ማለት ነው። ግን ስታንዳርዱን በጠበቀ መልኩ ነው ማሸጊያው አቀማመጡ ምናምን ማለት ነው። የእኛ ከእነሱ አንሱ አይደለም። ነገር ግን ስታንዳርድ ስለማንጠብቅ ወይንም ደግሞ በተለምዶ ዝም ብለን ስለምናደርግ ሰዎች ትልልቅ ሱፐር ማርኬቶች ውስጥ መግባት አልቻሉም ማለት ነው። ወደዛ ነገር ግን መሸጋገር አለብን። ምክንያቱም ዓለም እያደገ ስለሄደ በዛ ወደ እኛ ስታንዳርድ ሊመጡ አይችሉም ማለት ነው። ስለዚህ ለምንድን ነው እኛ እንጀራችን ሆል ፉድ ውስጥ የማይሸጠው? ለምንድን ነው ሴፎይ ውስጥ ብዙ ኮሚኒቲ አለ ማለት ነው? ወደዛ እንትን በዛ ደረጃ የምናቀርበው ከሆነ ፓኬጁን ምን ምን እዛ ምግብ ውስጥ እንዳለ ምንጽፍ ከሆነ እዛ የማይቀበሉበት ምን ምክንያት የለም ብለን እናስባለን። እና ትልቁ ችግር ስታንዳርድን መጠበቅ ነው ብለን ስለምናስብ ወደዛ ነገር ደግሞ ለመሄድ ትሬኒንግ እና ስልጠና በጣም አስፈላጊ ነው። በማህበር መደራጀት የሆነ ነገር ለመጠየቅም መንግስትንም ለማሳመንም ነጋዴዎች እርስ በርሳቸው አንድ መሆን አለባቸው። ማህበር ማቋቋም አለባቸው። እነሱን የሚወክል ችግሮቻቸውን ለሴናተሮችም ለሜሩም ለማቅረብ አንድ ማህበር እንደ ግለሰብ ሳይሆን ይሄ ችግር አለብን ብለው ቢሄዱ በማህበር ችግራቸውን ለመቅረፍ የአሜሪካን መንግስት በጣም በሩ ክፍት ነው ብዬ አስባለሁ።
በሜድን ኢትዮጵያ የንግድ ትርኢት ላይ መቀመጫቸውን በዩናይትድ ስቴትስ ካደረጉ ተቋማት በተጨማሪ ኢትዮጵያ ውስጥ የተመሰረቱ ድርጅቶች ምርቶቻቸውን ለተጠቃሚዎች አሳይተዋል። በዚህ ረገድ የሚጠቀሰው በዓለም አቀፍ ገበያ ላይ ትኩረትን ያገኙ የቆዳ ምርቶችን አምራቹ ሳምራ ሌዘር የተሰኘው ድርጅት ነው። የድርጅቱን መስራችና ዋና ስራ አስኪያጅ ሳምራዊት መርሴ ሀዘንን ለሀገር ውስጥ አምራቾች ይህን የመሰለው መርሃ ግብር ፋይዳው ምን ይሆን ብለን ጠይቀናታል።
በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያዩ ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል ይሄንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበር እነሱም በጣም ነው ኢምፕረስድ የሆኑት ያንን ማይታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለው ነገርና to some extent በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸው ነገርም ትንሽ ይቀይራል ብዬ አስባለሁ።
መዲን ኢትዮጵያ የንግድ ትርኢትን እሁን እንዲሆን የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ትውልደ ኢትዮጵያውያንን ጨምሮ በከተማው ውስጥ የሚኖሩ ማህበረሰቦችን እንደሚጠቅሙ የታመነባቸው መርሃ ግብሮችን በመደገፍ ላይ እንደሚገኝ የተነገረለት የከተማው አስተዳደር የዚህ መድረክ ፍሬዎች እንዲሆኑ ካቀዳቸው ጉዳዮች መካከል የተወሰኑትን ሰምተናል። ከከተማው አስተዳደር ቀጠና አቀፍ የፈጠራ መርሃ ግብሮች አላፊ ማርታሊ
አንደኛ ንግድ ማለት ማድረግ ብቻ ሳይሆን ራስን የሚያስችል በቃ እንዴት ነው ሰልፍ ሰፊሸንሲ ነው የሚሉት እዚህ ሀገር ራስን እንዴት ነው የምትችለው እንዴት ነው ፕሮዳክት ማዘጋጀት የምትችለው ለማርኬቱ የሚጠቅሙ አይነት የሚፈለግ አይነት ስታንዳርዱን የጠበቀ አይነት ፕሮዳክት እንዴት ነው የምታቀርበው እሱን አይ ቲንክ ሁሉም ቬንደሮች መልሰውት የመጡት ጥያቄ ሊሆን ይችላል። ግን እዚህ ደግሞ ሲያቀርቡት እንዴት ነው የማቀርበው ለማን ነው የማቀርበው ማን ነው የሚመጣው እዚህ የሚለውን የተለያየ ንግድ ስፔሻሊ አሜሪካን ውስጥ ቀላል ነገር አይደለም ስፔሻሊ ሲጀመር ማለት ነው። እና እንደዚህ አይነት መድረኮች ኤክስፖዠር ነው የሚፈጥሩት።
ዘገባችንን የምንደመድመው አውደ ርዕዩን ሲጎበኝ ባገኘናቸው አንጋፋው የገበያ ጥናትና የንግድ እድገት ባለሙያ አቶ ፒተር ገብሬ ሀሳብ ይሆናል። የትውልደ ኢትዮጵያውያኑ የንግድ ተሳትፎና አቅም በራሳቸው በኢትዮጵያውያኑ ከሚመሰረቱ የንግድ ተቋማት መጠናከር ጋር ያለውን ተያያዥነት አንስተው የበለጠ የንግድ ዘርፍ አቅም ይጠነክር ዘንድ ሊያግዙ የሚችሉ ሀሳቦችን አጋርተዋል።
ምናልባት ለዚህ መሰረት ሆኖ ትልልቅ ቢዝነሶች ትልልቅ የንግድ ድርጅቶች ትንንሾቹን ለማገዝም ለማስተዋወቅም መድረክ ቢፈጥሩ ስፖንሰር ቢያደርጉ ጥሩ ይሆናል ብዬ አስባለሁ። በተረፈ ግን እንግዲህ ከዚሁ እየተማሩ ንግዳችን አቀራረባችን መረጃ አሰጣጣችን እንዴት ማሻሻል አለብን ራሱ የሀገራችን እቃም ቢሆን በምን መልክ ፓኬጅ ብናደርገው ነው መሸጥ ያለብን መሸጥ የሚችለው በምን መልክ ብናስተዋውቀው ነው የሚለው ይሄ እንግዲህ ከቢዝነስ ፕላን ከማውጣት ጀምሮ የገበያ የማሳደግ ስትራቴጂ ከመቀየስ ጀምሮ በየጊዜው አጫጭር ኮርሶችም አሉ፣ ስልጠናዎችም አሉ፣ ድጋፍ የሚሰጡ ድርጅቶችም አሉ። እነዚህ ሁሉ ተጠቅመን ለማደግ መሞከር ነው። ያለውን ሪሶርስ መጠቀም ያስፈልጋል።
አቶ ፒተር ሜድ ኢን ኢትዮጵያን የመሰሉ ዝግጅቶች በንግድ ላይ በተሰማሩ አካላት መካከል መተዋወቅን ለማጠናከር ጠቃሚ መሆናቸውን በመጥቀስ መልካም ጅምር መሆኑንም አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ዩጋንዳ ከሰሞኑ የታዳጊዎች ማህበራዊ ሚዲያ አጠቃቀም ላይ ህግን አርቅቃለች ይለናል ተከታዩ ዘገባ።
በኡጋንዳ የሚገኙ የሚዲያ ነጻነት ተሟጋቾች ፕሬዚደንት ዩሪ ሙሴቪኒ ኮምፒውተርን ያላግባብ መጠቀም በሚለው የህግ ረቂቅ ላይ መፈረማቸውን ተቃውመዋል። ተሟጋቾቹ በህጉ ላይ የሰፈሩት ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ እንደሚችሉ ይናገራሉ። በኡጋንዳ የማህበራዊ ሚዲያ ተጠቃሚዎች ሚዲያውን ያላግባብ በመጠቀም ጥፋተኛ ሆነው ከተገኙ ከአምስት እስከ አስር ዓመት በሚደርስ እስራት ሊቀጡ ይችላሉ። በፕሬዝደንት ሙሴቪኒ ባለፈው አመት የተፈረመው አዲሱ ህግ በኡጋንዳ ህግ የተከለከሉ መረጃዎችን በማህበራዊ ሚዲያዎች ማተም፣ ማሰራጨትና ማጋራትን ይከለክላል። እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በደረገጽ ላይ መጠቀምንም ይከለክላል። ባለፈው ሰኔ የኡጋንዳ ጋዜጠኛ አጋተር አትሄር በትዊተር ገጹ ምክር ቤቱ አፈጉባኤ አኒታ አሞንግ እና ምክትላቸው ቶማስ ታይቦዋ የቅንጦት ተሽከርካሪዎችን እንዲገዙ ምክር ቤቱ የፈቀደበትን መንገድ በሰበር ዜና አውጥቷል። ተሽከርካሪዎቹ ከ730,000 ዶላር በላይ የወጣባቸው ስለነበሩ በህዝቡ ዘንድ ቁጣን ቀስቅሶ ነበር። ከሳምንት በኋላ የካምፓላ ማዕከላዊ ህግ አውጪው ሙሐመድ ኒሴሬኮ የማህበራዊ ሚዲያውን መቆጣጠር የሚያስችል የህግ ረቂቅ አስተዋወቁ። አትሄር ለቪኦኤ አዲሱ ህግ ከዚህም በፊት የወጡ ህጎችን መልሶ በማባዛት የምርመራ ጋዜጠኝነትን ለማሽመድመድ የተዘጋጀ ነው።
Everything in there is ridiculous. It is saying that we can't publish unsolicited information. The freedom of expression that the Constitution guarantees.
እዚህ ውስጥ ያለው ነገር ሁሉ የማይረባ ነው። ያልተፈቀደ መረጃ ማተም አትችሉም ይላልን ነው። ህገ መንግስቱ ያረጋገጠው ሐሳብን በነጻነት መግለጽ መረጃን ለማውጣት መጀመሪያ ፈቃድ መጠየቅ ያለብኝ ሆኖን አይገልጽም። ሐሳብን በነጻነት ስገልጽ የሚናገረው ስለ መረጃ መስጠት መቀበልና ማሰራጨት ነው። ስለዚህ ይህ ያንን መብት በእርግጥም የሚገድብ ነው።
ከወላጆች ወይም አሳዳጊዎች ፈቃድ ውጪ ያሉ መረጃዎችን የሚያጋሩ የማህበራዊ ሚዲያ ተጠቃሚዎች እስከ 5 ዓመት በሚደርስ እስራትና $3,900 እንዲቀጡ ህጉ ያዛል። ያለ ግለሰቡ ፈቃድ የቪዲዮ ምስሉን ወይም ድምጹን መጠቀም እስከ 10 ዓመት በሚደርስ እስራት ሊያስቀጣ ይችላል። በሳሐራ በታች ዓለም አቀፉ ለጋዜጠኞች ተሟጋች ኮሚቴ CPJ ተወካይ ሞቲኮ ሙሞ ህጉ ገና ካፈጣጠሩ ጀምሮ አስገራሚ ነበር ይላሉ። ህጉ የጥላቻ ንግግር የተረጎመበት መንገድ ያስደነግጣቸው መሆኑንም ይገልጻሉ።
Hate speech is defined to include things like demeaning or ridiculing an individual. That is a personal reputation or concern.
የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማስተራጨት የሚያትተውን የህጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰዎች ሲታፈኑ እናያለን ማለት ነው። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማስተራጨት የሚያትተውን የህጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰዎች ሲታፈኑ እናያለን ማለት ነው።
በቅርቡ በትዊተር ገጻቸው ላይ የኡጋንዳ ኃይሎች ኬንያን ወረው መያዝ ይችላሉ ብለው የፈከሩት የፕሬዝደንት ሙሴቬኒ ልጅ ሙሁዙ ኬኒሩ ጋባ ጀነራል ሆነው ተሾመዋል። በዚህ የተነሳ ሙሴቪኒ ለናይሮቢ የይቅርታ ደብዳቤ ለመጻፍ ተገደዋል። የሰባይ መብት ተሟጋች ጠበቃ ኤሮን ኪዛ አዲስ ህግ እንደዚያ ያሉ የትዊት መልእክቶችን ለመተቸት የሚደፍሩትን ይገድባል ይላሉ።
For example, if you're in the military and you fall out with the military top guys, this law could be used against you as long as you speak something.
ለምሳሌ ሰራዊቱ ውስጥ ብትሆንና ከሰራዊቱ ከፍተኛ አጋዦች ጋር ብትጋጭ አንድ ነገር ከተናገርክ ይህ ህግ አንተ ላይ ተግባራዊ ሊደረግ ይችላል። በካቢኔውም ውስጥ ሆነ ከፕሬዝዳንቱ ጋር ባትስማማ እንዲሁ። ይሁን እንጂ የሙሁዚን ፕሮጀክት የሚቃወሙ ሰዎች ዋነኞቹ ኢላማዎች ናቸው። ከሁሉም የበለጠ ተጠቂዎች ይሆናሉ። ስለዚህ ይህን ህግ በመጠቀም ማንኛውንም ተቃውሞ በኃይል ይታፈናል።
የማስተዋቂያ ሚኒስትሩ ክሪስ ባሪዮ ሙንሲ ህጉ የወጣው ማህበራዊ ሚዲያና ኢንተርኔትን በኃላፊነት መጠቀም እንዲቻል ለማስተዋወቅ ነው ሲሉ ለቪኦኤ ተናግረዋል።
The message from the amendment is that please do not forward messages.
በማሻሻያ ህጉ የተካተተው መልእክት እባካችሁ የሚዛለፉ ስነ ምግባር የጎደላቸው የሀገሪቱን ደረጃ የማይጠብቁ መልእክቶችን አታስተላልፉ የሚል ነው። አጸያፊ መልእክቶችን አትጀምሩ ነው የሚለው። በእኔ አስተያየት ቅን ህግ ነው።
የፕሬስ ነጻነት ተሟጋቾች ሊሻር ይችላል በሚል ተስፋ ህጉን በፍርድ ቤት እንደሚሟገቱ
የሐሙስ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ያለን ሰዓት ስላለቀ የጀመርነውን ዘገባ መፈጸም አልቻልንም። ይሁን እንጂ ሙሉ ዘገባውን በቪኦኤ አምሃሪክ ድረገጽ ላይ እንዲሁም ደግሞ ፌስቡክ ገጽ ላይ በመግባት ልትከታተሉ ትችላላችሁ። ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ላይ ቪኦኤ አምሃሪክ ላይ በመግባት ለጋቢና ቤ እያላችሁ በመልእክት ሳጥናችን ላይ አስቀምጡልን። እንዲሁም ደግሞ የስልክ ቁጥራችሁን ከተዋችሁልን አስተያየቶቻችሁን ለመሰብሰብ እንደውላለን። ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ፣ በዚሁ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።